ላውዴቱር ኢየሱስ ክርስቶስ። ይባረክ ኢየሱስ ክርስቶስ። ይህ የቫቲካን ሬዲዮ ነው። የተከበራችሁ አድማጮቻችን፣ ማሳሰቢያ አለን። በቫቲካን ሬዲዮ ከዚህ በፊት ጠዋትም ይተላለፍ የነበረው ዝግጅታችን ከጥቅምት 19 ቀን 2010 ዓ ም ጀምሮ የማይተላለፍ መሆኑን ከይቅርታ ጋር እየገለጽን፣ ነገር ግን በየዕለቱ በኢትዮጵያ የሰዓት አቆጣጠር ማታ ከአንድ ሰዓት ተኩል እስከ 2 ሰዓት በ9660 ኪሎ ሄርስ ወይም በ31 ሜትር ባንድና በ11625 ኪሎ ሄርስ ወይም በ25.8 ሜትር ባንድ ላይ የቅድስት መንበርንና ከዓለም ዙሪያ ያገኘናቸውን የተለያዩ ዜናዎችን ለአድማጮቹ አሁንም የሚያቀርብ መሆኑን እንገልጻለን። በኢንተርኔት መከታተል ለምትፈልጉት www.radiovaticana.va የሚለውን ድረገጻችንን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን፣ በተጨማሪም በፌስቡክ ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ። ዝግጅቶቻችንን በሳተላይት መከታተል ለምትፈልጉ አድማጮቻችን በናይል ሳት 7 ዌስት፣ ኤውቴል ሳት 7 ኤ ዌስት በ11354 ጂጋሄርስ ቨርቲካል ፖላራይዜሽን ሲምቦል ሬት 27500 ኤፍኢሲ 5/6 ራዲዮ ቫቲካና ወይም ቫቲካን ሬዲዮ በሚለው ጣቢያችን በቀጥታ መከታተል የምትችሉ መሆኑን እናሳስባለን።
ክቡራንና ክቡራት አድማጮቻችን፣ በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የህዳር 10 2010 ዓ.ም ስርጭታችንን ነው። የዛሬውን ሰንበት ስርጭታችንን መከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ዘወትር እሁድ እንደምናደርገው በቅድሚያ የዛሬውን ቅዱስ ወንጌል እናሰማችኋለን። በዛሬው ቅዱስ ወንጌል ላይ በኢትዮጵያ የካቶሊክ ቤተ ክርስቲያን የአዲስ አበባ አገረ ስብከት ካህን የሆኑት ክቡር አባ ግርማቸው ተስፋዬ ያደረጉትን አስተንትነው እናስደምጣችኋለን። በየዝግጅቶቻችን ጣልቃ መዝሙሮችን እንጋብዛችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉን ከወዲሁ እንጋብዛለን። በራሴ መካ ፈራጊ ሆኜ ሳሳድድ አንተ
ያለ ፈጥነ አስወረድከ ኢየሱስ ምረት በዛለ
ና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ከምዕራፍ 6 ከቁጥር 5 እስከ 15 ስለ ጸሎት። ደግሞም ኢየሱስ እንዲህ አለ፣ በምትጸልዩበት ጊዜ እንደ ግብዞች አትሆኑ። እነርሱ ሰው እንዲያይላቸው ብለው በየምኩራቡና በየመንገዱ ዳር ቆመው መጸለይ ይወዳሉ። በእውነት እላችኋለሁ እነርሱ ዋጋቸውን በቅድሚያ አግኝተዋል። አንተ ግን ስትጸልይ ወደ ቤትህ ገብተህ በርህን ዝጋና በስውር ወዳለው ወደ ማይታይ አባትህ ጸልይ። በስውር የተሠራውን የሚያይ አባትህም የመልካም ሥራህን ዋጋ ይከፍልሃል። እናንተ ስትጸልዩ እንደ አረማውያን ከንቱ ቃል በመደጋገም አትለፍልፉ። እነርሱ በልፍለፋቸው ብዛት እግዚአብሔር የሚሰማቸው ይመስላቸዋል። እናንተ ግን እንደ እነርሱ አትሁኑ። ምክንያቱም አባታችሁ የሚያስፈልጋችሁን ነገር ገና ሳትለምኑት አስቀድሞ ያውቃል። ስለዚህ እናንተ እንዲህ ብላችሁ ጸልዩ፣ በሰማይ የምትኖር አባታችን ሆይ፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን በየቀኑ ስጠን። እኛ የበደሉንን ይቅር እንደምንል በደላችንን ይቅር በልልን። ከክፉ አድነን እንጂ ወደ ፈተና አታግባን። መንግሥት፣ ኃይል፣ ክብር ለዘላለም ያንተ ነውና አሜን። የሰዎችን በደል ይቅር ብትሉላቸው እናንተም የሰማይ አባታችሁ ይቅር ይላችኋል። የሰዎችን በደል ይቅር ባትሉላቸው ግን የእናንተንም በደል የሰማይ አባታችን ይቅር አይላችሁም። ጌታ ሰማይና ምድር ያልፋል ቃሌ ግን አልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስንም በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን። የተወደዳችሁ በጌታችን ኢየሱስ ክርስቶስ የተዋጃችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር ጸጋና በረከት ሞልቶን ዛሬም በጤናና በሰላም ወደ እርሱ ቤት በመምጣት የቃሉ ተካፋይ እንድንሆን ስላደረገን የእግዚአብሔር ስም ከዘላለም እስከ ዘላለም የተመሰገነ ይሁን። በመጀመሪያው መልእክት ቅዱስ ሐዋርያ ጳውሎስ በጌታችን በኢየሱስ ክርስቶስ ሞት አማካኝነት ከእግዚአብሔር ጋር መታረቃችንን ያበስራል። ሁላችንም እንደምናውቀው እግዚአብሔር አምላካችን አንድያ ልጁን ወደዚህ ወደ ምድር ከመላኩ በፊት አያሌ አበይትና ንዑሳን ነቢያትን በመላክ ልጁን ከኀጢአት ባርነት ሊያወጣቸው ሞክሯል። የሆነ ሆኖ በስተ መጨረሻ አንድያ ልጁን በመላክ ከእርሱ ጋር የተቋረጠውን ግንኙነት እንዲቀጥል፣ ከእርሱ ጋር ያለን ኅብረታችንን እንደገና እንዲታደስ አድርጓል። የሰው ልጅ በአብዛኛው ጊዜ ከደካማ ባሕሪው የተነሣ ይህ በጌታችን በኢየሱስ ክርስቶስ አማካኝነት የታደሰውን ኅብረታችንንና ግንኙነታችንን ያፈርሳል። ስለዚህ እያንዳንዳችን ይህ ግንኙነት በምንሠራው ክፋትና በምናስበው የተሳሳተ ሐሳብ ቢቋረጥም ጌታችን ኢየሱስ ክርስቶስ ራሱ በሠራውና ለኀጢአታችንም ማስተሰረያ እንዲሆን ባዘጋጀልን በምስጢረ ንስሐ አማካኝነት ልናድሰው እንደገና ግንኙነታችን እንዲቀጥል በአዲስ መንፈስ መልሰን ልንገነባውም ይገባል። ማንም ሰው ከእግዚአብሔር ጋር ያለውን ግንኙነት የበለጠ እያጠነከረ እንዲሄድ በእግዚአብሔር ጸጋና በእምነታችን በየጊዜው እያደግን መሄድ ይገባናል። በእግዚአብሔር ጸጋና በእምነታችን እያደግን ስንሄድ ልባችን ሁል ጊዜ በደስታ ይሞላል። በደስታ የተሞላ ልብ ደግሞ ሁል ጊዜ እግዚአብሔርንና ሰውን ደስ የሚያሰኝ ሥራ ይሠራል። ቅዱስ ሐዋርያ ጳውሎስ በዚህ ለሮም ሰዎች በጻፈው መልእክቱ ኀጢአት በአዳምና በሔዋን አለመታዘዝ ምክንያት ወደ ሰው ዘር እንደ ገባ ይናገራል። ይህንንም ታሪክ በኦሪት ዘፍጥረት በምዕራፍ 2 ከቁጥር 15 እስከ 17 በምዕራፍ 3 ከቁጥር 1 እስከ 3 ላይ አዳም የሰው ልጆች ሁሉ በኩር ሆኖ ሳለ እርሱ በሠራው ኀጢአት ምክንያት ሁሉም የሰው ዘር ተበከሉ፣ ኀጢአቱንም ሠሩ፣ እንደ አዳምም ኀጢአተኞች ሆኑ። በአንጻሩ ደግሞ ጌታችን ኢየሱስ ክርስቶስ የአዲስ ኪዳን በኩር በመሆን ከሰው ልጆች ሁሉ የአዳምን ኀጢአት በማጥፋት በሞቱ ሰይጣንንና ክፋቱን ሞትንም ድል በመንሳት ራሱን ለሚከተሉት ሁሉ የመልካምነትና የጽድቅ ምሳሌ ሆኗል። በአንዱ አዳም ምክንያት ሞት ወደ ሰው ልጆች እንደ መጣ፣ እንዲሁ በአንዱ በጌታችን በኢየሱስ ክርስቶስ አማካኝነት ደግሞ ሕይወትን አግኝተናል። በአዳም በኩል ሞት በሰው ልጆች ላይ ሥልጣንን እንዳገኘ፣ በጌታችን ኢየሱስ ክርስቶስ በኩል ደግሞ ሕይወት ሥልጣንን አገኘ። ወደ ሮም ሰዎች ምዕራፍ 8 ከቁጥር 1 እስከ 12 ላይ እንዲህ ይላል፣ አሁን በክርስቶስ ኢየሱስ ያሉት ሰዎች ሁሉ ኩነኔ ልባቸው ምክንያቱም የህይወት መንፈስ ህግ በክርስቶስ ኢየሱስ ከኃጢአትና ከሞት ህግ ነጻ አውጥቷቸዋልና ብርሃን በጨለማ ላይ እንደሚሰለጥን እንዲሁም ደግሞ የእግዚአብሔር ጸጋ በኃጢአት ላይ ይሰለጥናልና ሁላችንም በጌታችን ኢየሱስ ክርስቶስ ያገኘነውን ጸጋ ይዘን ወደፊት ልንጓዝ ይገባል። ምክንያቱም የተኛውንም አይነት ኃጢአት ለመቋቋም ኃይልና ብርታት ይኖረናል። ኃጢአት ሁልጊዜም ወደ ሞት ይመራል፣ ጸጋ ደግሞ በጌታችን ኢየሱስ ክርስቶስ ወደ ዘላለም ሕይወት ይመራናል። ሁለተኛው መልእክት ቅዱስ ዮሐንስ በአንደኛው መልእክቱ በምዕራፍ 2 ከቁጥር 1 እስከ 17 ላይ ኃጢአታችንን ሁልጊዜ ለእግዚአብሔር መናዘዝ እንደሚያስፈልግ ይናገራል። በምንሰራቸው ኃጢአቶች አማካኝነት በውስጣችን ያለው የእግዚአብሔር ጸጋ እየደበዘዘ ሊሄድ ይችላል። በመቀጠልም ያለ አንዳች ንስሐ ኃጢአት መሥራታችንን ብንቀጥል በውስጣችን ያለው ጸጋ ሙሉ በሙሉ ሊጠፋ ይችላል። በዚህም አኳኋን በቀላሉ የሰይጣን ሥራ ተባባሪዎች እንሆናለን። ይህም ደግሞ ወደ ዘላለማዊ ሞት ይመራናልና ስለዚህ ማንኛውም ሰው ምስጢረ ንስሐን በተወሰነ ጊዜ መግባት ግድ ነው። ምክንያቱም ሰዎች ነንና በየዕለቱ በማሰብ በመናገር በማድረግ የተለያዩ የእግዚአብሔርንና ሰውን የሚያሳዝኑ ድርጊቶችን ስለምንፈጽም ነው። ንስሐን አዘውትሮ በመግባት ለእግዚአብሔር ሕግ በመገዛት መኖር ማለት በብርሃን ውስጥ መኖር ማለት ነው። በብርሃን ውስጥ የሚመላለሰው ደግሞ ጌታችን ኢየሱስ ክርስቶስ ራሱ ብርሃን ነውና እርሱን ያገኘዋል፣ ከእርሱም ጋር አብሮ በብርሃን ይሆናል። በኃጢአት የሚጓዝና ከኃጢአቱ ጋር አብሮ የሚኖር ሰው በጨለማ ውስጥ ይጓዛል። በጨለማ ውስጥ የሚጓዝ ደግሞ ሊገናኝ የሚችለው የክፋትንና የጨለማ አባት የሆነውን ዲያብሎስ ብቻ ነው። ለእግዚአብሔር የሚታዘዝ ሰው እግዚአብሔር ራሱ ወደ እርሱ ይሄዳል፣ ከእርሱም ጋር ይሆናል፣ በእርሱም ውስጥ ይኖራል። ስለዚህ ሕይወቱ በሙሉ የተባረከና የተቀደሰም ይሆናል። ቅዱስ ሐዋርያው ዮሐንስ አዲስ ትእዛዝ ይሰጠናልና ይኸውም ትእዛዝ የፍቅር ትእዛዝ ነው። በብርሃን አለው የሚል ግን ወንድሙን የሚጠላ አሁንም በጨለማ ውስጥ ይኖራል ይለናል። በጨለማ ውስጥ የሚጓዝ ወዴት እንደሚሄድ አያውቅም። በመንገድ ላይ ጉድጓድ ቢኖር እንኳን በጨለማ ውስጥ ሊመለከተው አይችልምና በጉድጓድ ውስጥ ይወድቃል። በተመሳሳይ መልኩም ወንድሙን የሚጠላ እግዚአብሔርን እወዳለሁ ለማለት አይችልም። ምክንያቱም በጨለማ ውስጥ ሆኖ ከእግዚአብሔር የሚፈነጥቀውን ብርሃን መመልከት አይችልምና ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 11 ላይ ወንድሙን የሚጠላ በጨለማ ውስጥ ነው፣ በጨለማም ይመላለሳል። ጨለማው ስላሳወረው የት እንደሚሄድ አያውቅም። ኃጢአት የጨለማ መገለጫ ነው። ስለሆነም በኃጢአት ውስጥ የሚኖር ሰው በሕይወቱ የጨለመ ነው። በሕይወቱ የጨለመ ሰው ደግሞ የራሱንም ሆነ የሌሎችን ሕይወት ሊያስተካክል ወይም ሊመራ አይችልም። ማንንም ሰው ብርሃን ወደ ሆነው ወደ ጌታችን ኢየሱስ ክርስቶስ ሊመራም አይችልም። ስለዚህ ሁላችንም ከሰይጣን መንገድ ከሆነው ከጨለማ ራሳችንን ልንጠብቅ ይገባል። ቅዱስ ሐዋርያው ዮሐንስ ልጆቼ ሆይ፣ አባቶች ሆይ፣ የእግዚአብሔር ቃል የእግዚአብሔር ወንጌል ነውና ኃጢአትን የምናሸንፍበት የመንፈስ ሰይፍ ነውና እርሱን ይዘን በብርሃን እንመላለስ ይለናል። ወደ ኤፌሶን ሰዎች ምዕራፍ 6 ቁጥር 17 ላይ የመዳንን ራስ ቁር አድርጉ የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ይለናል። በስተመጨረሻም ቅዱስ ሐዋርያው ዮሐንስ የዓለምን ነገር እንዳንወድ የርሱም ተገዥ እንዳንሆን ይመክረናል። ምክንያቱም ዓለምን የሚወድ የዓለም ተገዥ የሆነ ሰው እግዚአብሔርን ሊወድ አይችልም፣ የርሱም ተገዥ ሊሆን አይችልምና ነው። በዓለም ያለ ሁሉ የሥጋ ምኞት፣ የዓይን አምሮትና የኑሮ ትምክት ከዓለም እንጂ ከአብ የሚመጣ አይደለም። ዓለምና ምኞቱ ያልፋሉ፣ የእግዚአብሔር ቃል ግን ለዘላለም ይኖራል ይለናል አንደኛ ዮሐንስ ምዕራፍ 2 ከቁጥር 15 እስከ 17 ላይ። በሐዋርያት ሥራ በምዕራፍ 22 ከቁጥር 1 እስከ 11 ላይ የቅዱስ ሐዋርያ ጳውሎስን የምስክርነት ቃል እንመለከታለን። እርሱ ለሕዝቡ እንዴት የጌታችን የኢየሱስ ክርስቶስ መንገድ ይከተል የነበሩትንና በእርሱ ያመኑትን ይቀጣ ያሳድድ እንደነበረና አሁን ግን ጌታችን ኢየሱስ ክርስቶስ ራሱ በደማስቆ እንደ ተናገረውና ከዚያም በኋላ የእርሱ ደቀ መዝሙር እንደሆነ ይናገራል። ሳውል ጌታችን ኢየሱስ ክርስቶስ ከተናገረው በኋላ ሙሉ በሙሉ ተቀየረ። ምክንያቱም ያሳድደው የነበረው ራሱ ኢየሱስ መሆኑን ሲረዳ ጌታዬ ሆይ ምን እንዳደርግ ትፈልጋለህ በማለት ጠየቀ። ሙሉ በሙሉ የአእምሮና የፈቃድ ለውጥን አደረገ። ዛሬም በእኛ ሕይወት ተመሳሳይ ነገር ሊኖር ይገባል። ጌታችን ኢየሱስ ክርስቶስን በምልአት ልንረዳና ድምፁንም ልንሰማ ይገባል። በዚህን ጊዜ ብቻ ልክ እንደ ሐዋርያው ጳውሎስ የአእምሮና የፈቃድ ለውጥ በማምጣት ሙሉ በሙሉ የእርሱ ተገዢዎች እንሆናለን። ፈቃዳችንን ሁል ጊዜ ለእርሱ ተገዥም እናደርጋለን። በዚህ መልኩ ከእርሱና ከእርሱ ከሚመነጨው መንፈስ ቅዱስ ጋር አብረን ለመጓዝም እንችላለን። በዚህ በዛሬው በማቴዎስ ወንጌል በምዕራፍ 6 ከቁጥር 5 እስከ 15 ላይ በተነበበው ጌታችን ኢየሱስ ክርስቶስ ስለ ጸሎት ምንነትና ምን ብለን መጸለይ እንዳለብን ያስተምረናል። እኛ በተለምዶ ስንጸልይ ምንም ቅድመ ዝግጅት ሳይኖረን ልክ ቤተ ክርስቲያን እንደ ደረስን አማትበን ጸሎታችንን እንጀምራለን። ነገር ግን ይህ ትክክለኛ አካሄድ አይደለም። ምክንያቱም ጸሎት ከእግዚአብሔር ጋር መነጋገር፣ ከእርሱ ጋር መወያየት እንደ መሆኑ መጠን ትንሽ የልብና የአእምሮ መረጋጋት ካደረግን በኋላ ጸሎት ማድረጉ ይመከራል። ጸሎት በምናደርግበት ጊዜ ልክ እንደ አይሁድ መሪዎች ለታይታና ጸሎት አደረጉ ለመባል ብቻ ከሆነ ምንም አይነት ዋጋ አይኖረውም። እግዚአብሔር እያንዳንዳችን ምን እንደሚያስፈልገን አስቀድሞ ያውቃል። ስለዚህ እግዚአብሔር ከእኛ የሚፈልገው በንጹሕ ልብና በሙሉ እምነት ወደ እርሱ መጸለይ እንዳለብን ብቻ ነው። በኤፌሶን በምዕራፍ 3 ቁጥር 20 ላይ እግዚአብሔር ከምንለምነውና ከምናስበው በላይ እጅግ አብልጦ አሳቢና ሁሉንም ማድረግ የሚችል መሆኑን አበክሮ ይገልጻል። እንግዲህ ይህን የመሰለ አምላክን መለመን ከእርሱ ጋር ለመነጋገር ተገቢ ዝግጅት ያስፈልገናል ማለት ነው። የተወደዳችሁ ወንድሞቼና እህቶቼ፣ እንዲሁም በጎ ፍቃድ ያላችሁ ሁሉ ጌታችን ኢየሱስ ክርስቶስ እንዳስተማረን ጸሎት በምናደርግበት ጊዜ እርሱ ሁሉን የሚችል አምላክ በመሆኑ ስለ ስጦታው ሁሉ እርሱን በማመስገን መጀመር እንዳለብን ይናገራል። መዝሙረ ዳዊት በምዕራፍ 34 ቁጥር 1 ላይ እንዲህ ይላል፣ እግዚአብሔርን ሁል ጊዜ እባርከዋለሁ፣ ምስጋናውም ዘወትር ከአፌ አይለይም ይለናል። አብዛኛውን ጊዜ ጸሎት ለመጸለይ ስናስብ አስቀድመን የምናስበው እኛ ስለምንለምነውና በኑሯችን ስለሚያስፈልገን ነገር እንጂ ስለ እግዚአብሔር ታላቅነትና ቸርነት ብዙም ግድ አንልም። ነገር ግን ይህንን አመለካከታችንን ልብ ልንለው ያስፈልጋል። ጌታችን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ የእግዚአብሔር መንግሥት ወደዚህ ምድር መጥቷል። ለዚህም ነው ጌታችን ኢየሱስ ክርስቶስ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ በወንጌልም እመኑ ብሎ የሰበከው። በማርቆስ ወንጌል በምዕራፍ 1 ቁጥር 15 ላይ እናገኘዋለን። የእግዚአብሔር መንግሥት በምልአት እንዲንሰራፋ ደግሞ የእኛ ትብብር ያስፈልጋል። የእኛ እውነተኛ ጸሎት ያስፈልጋል። የእግዚአብሔር ፍቃድ ይህ ነው። እግዚአብሔር ሁሌም የዕለት እንጀራችንን ይሰጠናልና ለዚህም ምሳሌ ይሆነን ዘንድ ፀሐይን፣ ዝናምን መመልከት እንችላለን። አሁንም ሰርተን ለማግኘት የእኛ ትብብር የግድ ይላል። ጸሎት በምንጸልይበት ጊዜ የማንንም ይቅርታ ባለዕዳዎች መሆን የለብንም። ልባችን ንጹሕ ከሆነ እግዚአብሔር ሁሉንም ጸሎታችንን ይሰማል። ወደ ፈተና አታግባን ብለን ስንጸልይ በየትኛውም ዐይነት በሰይጣን ፈተና እንዳንወድቅ ጠብቀን ማለታችን ነው። ሰይጣን በሕይወታችን ውስጥ ቦታ ከሰጠነው መንፈሳዊ ሕይወታችንን በመስረቅ ከእግዚአብሔር መንግሥት ያወጣናል። ለዚህም አሁን ተግተን መጸለይ ያስፈልጋል። የተወደዳችሁ ወንድሞቼና እህቶቼ፣ እንዲሁም በጎ ፈቃድ ያላችሁ ሁሉ ጸሎት ሰይጣንንና የእርሱን ሥራ ለማስወገድ ዐይነተኛ መሣሪያ ነው። ዘወትር በጸሎታችንም መጨረሻ ለእግዚአብሔር ምስጋናና ክብር መስጠታችንን መርሳት የለብንም። መንግሥት ኃይል፣ ክብር ለዘላለም ላንተ ይሁን፣ አሜን። የሰማነውን በልቦናችን ያሳድርልን። መልካም ዕለተ ሰንበት ለሁላችን።
የተከበራችሁ አድማጮቻችን፣ የዕለቱ ዝግጅታችን እዚህ ላይ አበቃ። በሚቀጥለው በቫቲካን ሬዲዮ አማርኛ ቋንቋ አገልግሎት እስከምንገናኝ ድረስ በደህና ቆዩን። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።
ትርጉሙ አንተን ኢየሱሴ አምራትሽ ከርከረ ምትታየው ነፍሴ ሌላው ሌላውማ ሊደረካታ ያንተ ልዩ ስፍራ መቼ ተካላታ የሕይወቴ ትርጉሙ አንተን ኢየሱሴ አምራትሽ ከርከረ ምትታየው ነፍሴ ሌላው ሌላውማ ሊደረካታ ያንተ ልዩ ስፍራ መቼ ተካላታ ታፈጫ ከመሙአት ሆነ ከመዳን አዛ ይስባን ውበት አንተ ስትኖር እኔነት የሚያምረው መኖ ማለት አንተ ስትኖር ነው አንተ ስትኖር ነው አንተ ስትኖር ነው ጌታ ስትኖር ነው ጌታ ስትኖር ነው
ስትኖር ነው አንተ ስትኖር ነው ጌታ ስትኖር ነው